voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
His advisors, the people around him, which is why it's important.
አስተያየታቸውን በተመለከተም ሆነ ብዙዎችን ነገሮች የማስተካከል ኃላፊነት በአማካሪዎቻቸውና በዙሪያቸው ባሉ ሰዎች ላይ የተመሰረተ ይመስለኛል። ለካቢኔ አባልነት ባጫቸው ሰዎች ላይ የሚሰጠውን የምስክርነት ቃል ማድመጥም ጠቃሚነቱ ለዚህ ነው።
ተሰናባቹ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ናቸው። በትላንቱ የመጨረሻው የዋይት ሃውስ ጋዜጣዊ መግለጫቸው በእርሳቸው እግር ለሚተኩት ተመራጩ ፕሬዝዳንት ዶናልድ ትራምፕና መጪው አስተዳደራቸው ከተናገሩት የተወሰደ ነው። በለቱ አብይ ርዕስ ይቀርባል።
The 20th is going to be something that will be very, very special, very beautiful. And I think we're going to have massive...
የጥር 20ው ስነ ስርዓት ልዩ፣ በጣም ልዩ፣ በጣም ቆንጆ ነው የሚሆነው። በጣም ብዙ ሰው፣ ብዙ ህዝብም የሚገኝ ይመስለኛል። ምክንያቱም ያዝነው ንቅናቄ ስለሆነ።
እኚህኛው ደግሞ ተመራጩ ፕሬዝዳንት ዶናልድ ትራምፕ ናቸው። የሁለቱንም ዝርዝር በዕለቱ አብይ ርዕስና በመጽሔቱ ይዘናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከሐሙስ ጥር 11 2009 ዓመተ ምህረት ዝግጅታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣዊ ጉባኤ ከሳቸው የስምንት ዓመታት የፕሬዝዳንትነት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ ተማመናለሁ፣ ሰዎች ከመጥፎነት ይልቅ ጥሩነታቸው እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዋይት ሃውስ ቤተ መንግስት ጋዜጠኞች ፕሬዚደንት ኦባማ አከራካሪ ስለሆነው የቀድሞ የስለላ ክፍል ሰራተኛ ቼልሲ ማኒንግ የእስራት ጊዜን ለማሳጠር ስለወሰዱት ውሳኔና ስለ ሌሎች ጉዳዮችም ጠይቀዋቸዋል። አሁን ጾታውን ከወንድ ወደ ሴት የቀየረችው ቼልሲ ምስጢራዊ ሰነዶችን አሳልፋ ሰጥታለች በሚል ክስ የ35 ዓመታት እስራት ተበይኖባት ነበር። ፕሬዚዳንቱ ሌሎችን ጥያቄዎች በቀላሉ የመለሱ ቢሆንም ስለ ምርጫው ውጤት ከሁለት ሴት ልጆቻቸው ሳሻና ማሊያ ጋር እንዴት ተወያዩ ለሚለው ጥያቄ መልስ ለመስጠት ጊዜ ወስዶባቸዋል። ማሊያና ሳሻ ዲሞክራቷ ሂለሪ ክሊንተን ባለማሸነፋቸው አዝነዋል። ቀደማዊት እመቤት ሚሼልም እንደዚሁ። ይሁንና ቀቢጸ ተስፋነት የማያንጸባርቁ አገር ወዳዶች በመሆናቸው ምጸታውያንም ባለመሆናቸው እኮራባቸዋለሁ ብለዋል።
ከበርቴው ነጋዴ ዶናልድ ትራምፕ ነገ አርብ ጥር 12 2009 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት ደጅ ቃለ መሐላ አስፈጽሙ የአገራቸው 45ኛ ፕሬዚዳንት ይሆናሉ። በለውጥና ሽግግር ስራዎች ተወጥራ ከምትገኘው መናገሻይቱ ዋሽንግተን ዲሲ የብሔራዊ ጉዳዮች ዘጋቢያችን ጅም መሎን ያጠናቀረውን ዘገባ ሰለሞን አባቴ ይዞ ቀርቧል።
ዋሽንግተን ግዙፍ የሽግግር ለውጥ ውስጥ ነች። የ44ኛው የዩናይትድ ስቴትስ ፕሬዚደንት የሥልጣን ዘመን አብቅቶ እነሆ 45ኛው ወደ መንበሩ እየዘለቁ ናቸው። አዲሱ አስተዳደር ሥራውን ለመጀመር በእጅጉ ጓጉቷል ብለዋል ተመራጩ ምክትል ፕሬዚደንት ማይክ ፔንስ።
We are all ready to go to work. In fact, we can't wait to get to work. For the American people to make America great again.
ስራ ለመጀመር ሁላችንም ዝግጁዎች ነን። እንደ እውነቱ አሜሪካን መልሰን ታላቅ ለማድረግ የሚያስችል ስራችንን ለአሜሪካ ሕዝብ ለመጀመር በጣም ጓግተናል።
በሌላ በኩል ግን ዶናልድ ትራምፕ ወደ ዋይት ሃውስ ለመግባት እየተዘጋጁ ያሉት ባለፉ 40 ዓመታት ታይቶ የማይታወቅ ዝቅተኛ የሕዝብ ተቀባይነትን ይዘው ነው። ሚስተር ትራምፕ ግን ወደፊት ስለሚጠብቋቸው ፈተናዎችና ስለሚያከናውኗቸው ስራዎች አብርተው እየተናገሩ ነው። በተለይ ስራ ፈጠራን አስመልክቶ ባለፈው ሳምንት አድርገውት በነበረ ጋዜጣዊ መግለጫ ላይ በአጽንኦት ተናግረዋል ተመራጩ ፕሬዝዳንት።
So there's a great spirit going on right now, a spirit that many people have told me they've never seen before, ever.
እናም አሁን ያለው መንፈስ ከፍ ያለ ነው። ብዙ ሰዎች እስከዛሬ መቼም ቢሆን ታይቶ የማይታወቅ ስሜት መስፈኑን ነው እየነገሩኝ ያሉት።
መጪው ፕሬዚደንት ትራምፕ በስልጣናቸው የመጀመሪያዎቹ ጥቂት ወራት የሚያተኩሩት በውስጥ ጉዳዮች ላይ እንደሚሆን ተገልጿል። የውጭ ፖሊሲን በተመለከተ ግን የሚከተሉት አቅጣጫ ምን ሊሆን እንደሚችል ብዙዎችን ገና እያነጋገረ ነው ብለዋል የሁለቱም ገዢ ፓርቲዎች የፖሊሲ ማዕከሉ ተንታኝ ጆን ፎርታየር። አዲሱ ፕሬዚደንት ቃለ መሐላ ሲፈጽሙ ለመታዘብና የመጀመሪያ ፕሬዚደንታዊ ንግግራቸውን ለመስማት በመቶዎች ሺዎች የሚቆጠሩ ደጋፊዎቻቸው ከየአካባቢው ዋሽንግተን ዲሲ እየገቡ ናቸው።
የዩናይትድ ስቴትስ ቢ ተዋጊ አይሮፕላኖችና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለሥልጣኖች ገልጸዋል። ሰርቴ ከተባለችው ከተማ ደቡብ ምዕራብ 45 ኪሎ ሜትር ርቀው በሚገኙ ሰፈሮች ላይ ነው ድብደባው የተካሄደው። እስላማዊ መንግስት ነኝ የሚለው ቡድን አሸባሪዎች መልሰው ለመደራጀት ሲሉ ከሰርቴ የሸሹትን ግለሰቦች ሳይቀር ኢላማ አድርገዋል። በሊቢያ በአካባቢው ሀገሮችና በዩናይትድ ስቴትስ ጥቅም ላይ አደጋ ደቅነዋል ሲሉ የፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው የአየር ድብደባ እንዲካሄድ ያጸደቁት። የፕሬዚዳንትነት ጊዜያቸው ነገ የሚያበቃ እንደመሆን መጠን የመጨረሻው የሚያጸድቁት ወታደራዊ እርምጃ ሳይሆን አይቀርም። የዩናይትድ ስቴትስ ባለሥልጣኖች እንደሚሉት የአየር ድብደባው ሰርቴ ባለፈው ዓመት ነጻ ከወጣች በኋላ ያመለጡትን አማጽያን ለማጥፋት የታቀደ ነው።
ተመራጩ የጋምቢያ ፕሬዚዳንት አዳማ ባሮ በጎረቤት ሀገር ሴኔጋል በሚገኘው የሀገሪቱ ኤምባሲ ውስጥ ዛሬ ቃለ መሐላ ፈጽመዋል። ለረዥም ዓመታት ጋምቢያን ያስተዳደሩት ያህያ ጃሜ አሁንም ስልጣን አልለቅም እንዳሉ ነው። አዲሱ ፕሬዚዳንት ቃለ መሐላውን እንደሚፈጽሙ በትዊተር አማካኝነት ባስተላለፉት መልእክታቸው ገልጠው የጃሜ መንግስት በኦፊሴል ማብቃቱንም ተናግረዋል። አሁን ጊዜው የአዲሲቱ ጋምቢያ ጅምር ነው ያሉት ባሮ ቃለ መሐላው ቀደም ብሎ ጋምቢያ ዋና ከተማ ባንጉይ ውስጥ ሊካሄድ ታቅዶ እንደነበርም ይታወሳል። ባሮ ባለፈው የአውሮፓውያኑ ታህሳስ አንድ የተካሄደው ምርጫ አሸናፊ ናቸው። ያህያ ጃሜ ቀደም ብለው የምርጫውን ውጤት የተቀበሉ ቢሆንም በኋላ ግን ተጭበርብረዋል ሲሉ ሀሳባቸውን መቀየራቸው ይታወሳል።
ኬንያ ውስጥ ሰዎች ለመምረጥ እንዲመዘገቡ በሚደረገው ጥረት መሪዎች ሰዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስነ ስርዓቶች እንዲሁም በአብያተ ክርስቲያን የሚመዘገቡበትን መንገድ እያመቻቹ መሆናቸው ታውቋል። አማንያን ለመምረጥ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማድረግ ሄደዋል። ለመምረጥ ገና ያልተመዘገቡ 9 ሚሊዮን የሚሆኑ ከ18 ዓመት ዕድሜ በላይ የሆኑ ብሔራዊ መታወቂያ ወይም ፓስፖርት ያላቸው ኬንያውያንን ኢላማ ማድረጉን የኬንያ የምርጫ አካል አስታውቋል።
የተባበሩት መንግስታት ድርጅት በመጪው ሰኞ በካዛክስታን መዲና አስታና በሚካሄድ የሶሪያ የሰላም ንግግር እንዲገኝ ተጋብዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የሶሪያውን ልዑክ ስቴፋን ዲ ሚትሱራን በጉባኤው እንዲሳተፉ ጠይቀዋቸው የመንግስታቱ ድርጅት ቃል አቀባይ መጠየቃቸውን የመንግስታቱ ድርጅት ቃል አቀባይ ጠቁመዋል። የሶሪያው ፕሬዚዳንት ባሽር አልአሳድ ንግግሩ የተኩስ ማቆሙን ስምምነት በማስከበርና በአገሪቱ ጉዳዮች ዙሪያ ሰብአዊ ረድኤት እንዲከፋፈል በመፍቀድ ላይ ያተኩራል ነው ያሉት። የሰላሙ ድርድር ከአማጽያኑ ጋር ክልላዊ እርቅ ወደ ማድረግ ሊያመራ ይችላል የሚል እምነት እንዳላቸውም በጃፓን ቴሌቪዥን ባደረጉ ንግግር ታውቋል።
በመጨረሻም አንድ የደቡብ ኮሪያ ፍርድ ቤት በሳምሰንግ ቡድን ኃላፊ ላይ የወጣውን የእስራት ማዘዣን ዛሬ ሰርዟል። የሳምሰንግ ኤሌክትሮኒክስ ኩባንያ ምክትል ሊቀመንበር ጄ ዋይ ሊ የሶል ማዕከላዊ ወረዳ ፍርድ ቤት የሙስና የገንዘብ ማጭበርበርና የሐሰት ክስ ለመመስረት የሚያስችል በቂ ማስረጃ የለም በማለት ክሱን ውድቅ ከማድረጉ በፊት የሳምሰንግ ኤሌክትሮኒክስ ኩባንያ ምክትል ሊቀመንበር ጄ ዋይ ሊ ለ14 ሰዓታት ያህል ተይዘው ነበር። ሊ የተከሰሱት ተደማጭነት ላላቸው የደቡብ ኮሪያ ፕሬዚደንት ፓርክ ወዳጅ ቾ ሱን ሲል 36 ሚሊዮን ዶላር ሰጥተዋል በሚል ተጠርጥረው ነው። ገንዘቡን የሰጡት አቻምና ለተዋሃዱ ሁለት የሳምሰንግ ተቀጥያ ተቋሞች የመንግስት ጥሮታ ገንዘብ እንዲያገኙ የሀገሪቱን ፕሬዚደንት እርዳታ ለማግኘት ነው ተብሏል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ኩራን አድማጮች በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው የምትከታተሉት። አስተናጋጆቻችሁ አሉላ ከበደና
አዳነች ፍሳዬ ነን። አሁን አድማጮች በቀጥታ የዕለቱን አብይ ርዕስ እናሰማለን።
ፕሬዚዳንት ኦባማ በመጨረሻው የፕሬዚዳንትነት ዘመናቸው ትናንት ረቡዕ በሰጡት ጋዜጣዊ መግለጫ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ስላደረጉት ውይይት ተናግረዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ሜሪ አሊስ ሳላኒስ ያጠናቀረችውን ዘገባ ዝርዝር አዲሱ አበበ ያቀርበዋል።
ፕሬዚዳንት ባራክ ኦባማ ከዋይት ሀውስ ዘጋቢዎች ጋር ባካሄዱት የመጨረሻ ቃለ ምልልስ ለሚተኳቸው ፕሬዚዳንት ለዶናልድ ትራምፕ ጠቃሚ የሆነ ምክርና አስተያየት እንደሰጡ ገልጠዋል። ተግባራዊ የማድረጉ ኃላፊነት ግን አሉ ኦባማ የዶናልድ ትራምፕ ቡድን አባላት ይሆናል።
I think a lot of his views are going to be shaped by his advisors, the people around him, which is why it's important.
አስተያየታቸውን በተመለከተም ሆነ ብዙዎችን ነገሮች የማስተካከል ኃላፊነት በአማካሪዎቻቸውና በዙሪያቸው ባሉ ሰዎች ላይ የተመሰረተ ይመስለኛል። ለካቢኔ አባልነት ባጫቸው ሰዎች ላይ የሚሰጠውን የምስክርነት ቃል ማድመጥም ጠቃሚነቱ ለዚህ ነው።
በመንግስታዊ አመራሩ ረገድ ግን እርዳታ እንደሚያሻ ኦባማ አልሸሸጉም።
This is a job of such magnitude
እጅግ ጥልቅና ከባድ በመሆኑ ለብቻ የሚሰራ ነገር አይደለም።
ምስጢራዊ ሰነዶችን ይፋ ባደረገችው በቼልሲ ማኒንግ ላይ የተበየነውን የ35 ዓመት እስራት ለመለወጥ ያደረጉት ውሳኔ ትክክል ስለመሆኑም አስረድተዋል። የቀድሞዋ የጦሩ 10 አለቃ ጥፋተኛነቷን አምና ኃላፊነቱንም እንደተቀበለች ያመለከቱት ፕሬዝዳንት ኦባማ የእስካሁኑ የእስራት ጊዜም ከሌሎች ለተመሳሳይ ጥፋት ከመታሰሩበት ጊዜ የበለጠ እንደሆነም ተናግረዋል።
It made sense to commute and not pardon her sentence.
ይቅርታ ከማድረግ ይልቅ ውሳኔ መስጠቱ ትክክል ሆኖ አግኝቻለሁ። ፍትሃዊ ውሳኔ መሆኑም ይስማኛል።
የቻይናን እንዲሁም በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ የገባቸውን የሩሲያን ጥቃቶች ለመከላከል የኢንተርኔት ደህንነት ፖሊሲ እንደሚያስፈልግ ሚስተር ኦባማ አሳስበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጸረ አሜሪካ ጥቃት በማካሄድ በግንኙነቶቻችን ላይ መሰናክል ፈጥረዋል ሲሉም ይከሳሉ ኦባማ። ፕሬዝዳንት ባራክ ኦባማ አብዛኛውን ጊዜያቸውን ከቤተሰቦቻቸውና በመጽሐፍ እንደሚያሳልፉ ተናግረዋል። የአገሪቱ መሰረታዊ መርሆች ስጋት ሲደቀንባቸው ግን አሉ ኦባማ እንደ ዜጋ መናገሬ አይቀርም።
I worry about inequality because I think that if we are not investing
አድላዊነት ያሳስበኛል። ምክንያቱም እያንዳንዱ ዜጋ የአገሪቱ ኢኮኖሚ እኩል ተሳታፊ ካልሆነ ኢኮኖሚው ራሱ አያድግም፣ እኛን ራሳችንንም ይከፋፍለናል።
የሚታወቁበትን ተስፋ በተመለከተም ኦባማ መጥቀሳቸው አልቀረም።
At my core, I think we're going to be okay.
መላው ቤተሰቤ ጥሩ ሁኔታ ላይ የሚሆን ይመስለኛል።
ጋዜጠኞች የአገር መሪዎችን ተጠያቂ የማድረግ ስራቸውን እንዲቀጥሉበትም ተሰናባቹ ፕሬዝዳንት ባራክ ኦባማ አበረታተዋል።
በአሜሪካ የወደፊት እጣ ፈንታ ባለተስፋ መሆናቸውን የገለጹት ፕሬዚዳንት ባራክ ኦባማ አሜሪካ ውስጥ የሚፈጠር መከፋፈል ግን የአገሪቱ መለያ የሆኑ እሴቶችን ያጠፋል ያሉበትን ስጋታቸውን ጨምሮ የተመለከተውን ጋዜጣዊ መግለጫ ነበር የተከታተላችሁት አድማጮች። በሌላ ተያያዥ ዜና የአሜሪካ መዲና ዋሽንግተን በዚህ ሳምንት የአስተዳደር ሽግግር ልታስተናግድ ሽር ጉድ ይዛለች። ፕሬዚዳንት ባራክ ኦባማ ዋይት ሀውስ ለተኪያቸው ዶናልድ ትራምፕ አስረክበውም ይሰናበታሉ። የተመረጡ ፕሬዚዳንት ትራምፕ ደጋፊዎችም 45ኛው ፕሬዚዳንት ሆነው ቃለ መሐላ ስነ ስርዓት ላይ ለመካፈል ወደ ዋሽንግተን እየጎረፉ ነው። ትራምፕን የሚቃወሙም በአርቡ የቃለ መሐላ ዕለት ግልብጥ ብለው ሊወጡ ተዘጋጅተዋል። የአሜሪካ ድምጽ የብሔራዊ ጉዳዮች ዘጋቢ ጂም መሎን ተከታዩን ዘገባ አጠናቅሯል። ቆንጅት ታየት አቀርባለች።
ያንድ ታሪካዊ ዘመን ፍጻሜ የሀገሪቱ የመጀመሪያ ጥቁር ፕሬዚደንት ባራክ ኦባማ ከ8 አመታት የዋይት ሃውስ ቆይታ በኋላ ለስንብት እየተሰናዱ ናቸው። ከጥቂት ቀናት በፊት ያደረጉት የመሰናበቻ ንግግራቸውም የተስፋ ቃናን የተላበሰ ነበር።
For those of us fortunate enough to have been part of this work and to see it up close, let me tell you, it can energize and inspire.
የዚህ ስራ ተሳታፊ ለመሆንና ከቅርበትም ለናይ እድል ያገኘን ልንገራችሁ አብረታችንና አንቃቂ ነው። ይበልጡንም በአሜሪካና በአሜሪካውያን ላይ ያላችሁን እምነት ያረጋግጥላችኋል።
ዋሽንግተን ለዶናልድ ትራምፕ የቃለ መሐላ ስነ ስርዓት መሰናዶዋን አድርጋለች። የሰልፍ ትርኢትና የቃለ መሐላው ልምምድም ተጠናቋል። ትራምፕ ባለፈው ሳምንት ባደረጉት ጋዜጣዊ ጉባኤ የቃለ መሐላቸው ስነ ስርዓት የማይረሳ እንደሚሆን ቃል ገብተዋል።
The 20th is going to be something that will be very, very special, very beautiful. And I think we're going to have massive...
የጥር 20ው ስነ ስርዓት ልዩ በጣም ቆንጆ ነው የሚሆነው። በጣም ብዙ ሰው ብዙ ህዝብም የሚገኝ ይመስለኛል። ምክንያቱም ያዝነው ንቅናቄ ስለሆነ በአለም ላይ ታይቶ የማያውቅ ንቅናቄ።
በሌላ በኩል በቃለ መሐላው ስነ ስርዓት ለት ከወዲሁ የሚስተር ትራምፕን ጥብቅ የኢሚግሬሽን ፖሊሲዎች እቅድና የፕሬዝደንት ባራክ ኦባማን የጤና ዋስትና መርሃ ግብር ለመሰረዝ ያላቸውን ሐሳብ የሚቃወሙ ሰልፎች ታቅደዋል። ቁጥራቸው ከ30 በላይ ዲሞክራት የዩናይትድ ስቴትስ ምክር ቤት አባላትም በቃለ መሐላው ስነ ስርዓት ላይ አንገኝም ብለዋል። የአሜሪካን ኢንተርፕራይዝ ተቋም ተንታኝ ማይክል ባሮኔ ሚስተር ትራምፕ ተከፋፍሎ ያለውን ህዝብ ወደ አንድ ለማምጣት ከባድ ፈተና ይጠብቃቸዋል ይላሉ።
I think Donald Trump faces probably a greater challenge to the extent he wants to do that than
Donald Trump ምን ያህል ማድረግ ይፈልጋሉ የሚለው እንዳለ ሆኖ ያለፉት 3 ፕሬዝዳንቶች ከገጠሟቸው ፈተናዎች የበለጠ የሚገጥማቸው ይመስለኛል።
Now, Mr. President-elect, go ahead. President-elect, since you are attacking our news organization, not you.
Kid, ወዲያ ሂድ። ዞርበል አንተን አይደለም። ያንተ ድርጅትማ ከንቱ ነው።
ዶናልድ ትራምፕ ከወዲሁ የመገናኛ ብዙሃንን ስራ ከበድ እንደሚያደርጉ ምልክት አሳይተዋል። በኢንተርኔት ያጭር መልእክት ማስተላለፊያዋ በትዊተር መታኮሳቸውንም ቀጥለዋል። እንግዲህ መልመድ ነው ይላሉ የናሽናል ጆርናሉ ተንታኝ ታም ደ ፍራንክ።
Here's his operating style. He loves being in the center of the maelstrom.
በቃ አሰራራቸው እንደዚያ ነው። የትርምስ ኮከብ መሆን ደስ ይላቸዋል። ሲተራመስ ደስ ነው የሚላቸው። ምክንያቱም መጨረሻ ላይ ውሳኔ ሰጪው እርሳቸው መሆናቸውን ስለሚያውቁ ነው።
ባይፓርቲዛን ፖሊሲ ሴንተር የተባለ ከፓርቲ ወገናዊነት ነጻ ፖሊሲ ተቋም ኤክስፐርት የሆኑት ጆን ፎርቲየር የትራምፕ አካሄድ ካሁኑ ከፕሬዝደንት ኦባማ ጋር በእጅጉ የተቃረነ መሆኑን ይናገራሉ።
There's the change that Donald Trump brings about with his style. I mean Donald Trump is very different than
any ይዘው የሚመጡት ለውጥ ያለ አቀራረብ ነው። ዶናልድ ትራምፕ የኮሙኒኬሽን ልውውጥ ዘይቤያቸው ከሌሎች ከማናቸውም ፕሬዝዳንቶች የተለየ ነው። ውዝግብ ውስጥ ዘው ማለት አይፈሩም። በርግጠኝነት አነቃቂነት ያጣ ጊዜ አይሆንም።
እንደዚህ ያለም ነገ የባራክ ኦባማ አስተዳደር ዘመን ይጠናቀቅና የትራምፕ ደግሞ ምን ያደርጉ ይሆን ከሚለው ጥርጣሬና ጥያቄ ጋር ይጀምራል። በአማራና በኦሮሚያ ክልሎች ከነበረው የተቃውሞ እንቅስቃሴ በኋላ የተከበሩት የከተራና የጥቅምት በዓል ጠንካራ ፍተሻና ጥበቃ እንደነበር ተነግሯል። ከተለመደው ውጪ ጳጳሳት ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ተናግረዋል። በተጨማሪም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብሏል። ዝርዝሩን ጽዮን ግርማ ይዛ ቀርባለች።
Yeah. በኢትዮጵያ በኦሮሚያና በአማራ ክልል እንዲሁም በሌሎች ቦታዎች የተቀሰቀሱት ተቃውሞች አንድ አመት ያስቆጠሩ ነው። ዓለም አቀፍ የሰብአዊ መብት ሪፖርቶችና ሌሎች ሪፖርቶች እንደሚያሳዩት ደግሞ በዚህ ጊዜ ውስጥ የበርካታ ሰዎች ህይወት ጠፍቷል። በሺዎች የሚቆጠሩም ታስረዋል። እንዲሁም ሀገሪቱ አሁን በአስቸኳይ ጊዜ አዋጅ ስር ትገኛለች። በዚህ ጊዜ ውስጥ በኢትዮጵያ ሰዎች በብዛት አደባባይ ከሚወጡባቸው በዓላት አንዱ የሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር የሚከበረው የከተራና የጥምቀት በዓል ሲከበር የመጀመሪያው ነው። በአዲስ አበባ በባህር ዳርና በጎንደር ያነጋገርናቸው ነዋሪዎች እንደሚሉት የበዓሉ ሃይማኖታዊ ስርዓት በተለያዩ ቦታዎች እጅግ በርካታ ህዝብ በተገኘበት በደመቀ ሁኔታ ተከብሮ ማለፉን ነው። ከሃይማኖታዊ ስርዓቱ በተጨማሪም ባህላዊና የጥምቀት ጨዋታዎች በየቦታው መካሄዳቸውን፣ በተጨማሪም በተለምዶ የጥምቀት ተመላሾች የሚባሉት ወጣቶች ደግሞ በየአካባቢው ተደራጅተው ታቦታቱ የሚያልፉባቸውን መንገዶች በማጽዳት ምንጣፍ በማንጠፍና አካባቢውን በማሸብረቅ የተለመደውን ስነ ስርዓት ሲያከናውኑ እንደነበር ተናግረዋል። በዚህ በዓል አከባበር ግን ከዚህ ቀደም ባልታየ ሁኔታ ጥብቅ ፍተሻ እንደነበርም ነዋሪዎቹ ተናግረዋል። ስሙ እንዳይጠቀስ የጠየቀ በአዲስ አበባ በጃን ሜዳ የከተራውንም ሆነ የጥምቀት በዓሉን እንዳከበረ የገለጸልን ወጣት የነበረውን ፍተሻ እንዲህ ገልጸዋል።
ረጅም ሁለት ሰዓት የፈጀው የጃን ሜዳ አካባቢ ነው። ሁለት ጊዜ ፍተሻ ነበር። በጣም በርካታ ህዝብ ነበር እና መጨናነቅ ነበር። ያው ሰው ግን በጸጥታ ራሱ ያው ሴቶች የሚፈትሹ ፖሊሶች፣ ፌደራል ፖሊስ አለ፣ ወንዶችም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ፣ የሴቶችን ቦርሳ የሚሆን ወንዶች ደግሞ ከታች እስከ ጉልበት ድረስ እየተፈተሸ ነው። ስለዚህ ጊዜው በጣም እንትን ነበረ እና ቀድሞው የወረብም ጀምሮ ነበር። እኛ በመሀል እየተበድል ዝግጅት ይሰማ ነበር። ግን ያ መጨናነቅ ስለነበር ብዙ ጊዜ ቆመን ነበር ከመግባታችን በፊት።
በዓሉ በድምቀት ከሚከበርባቸው ቦታዎች አንዱ በሆነው በጎንደር ከተማ ያነጋገርናቸው ወጣቶች በወቅቱ ካለው ሁኔታ አንጻር ምንም አይነት አስተያየት በድምጽ መስጠት እንደማይፈልጉ ገልጸው የከተራውም ሆነ የጥምቀት በዓል ሃይማኖታዊ ስርዓት በድምቀት መከበሩን ተናግረዋል። ነገር ግን ቦታው በከፍተኛ ሁኔታ ጥብቅ ፍተሻና ቁጥጥር ሲደረግበት እንደነበር፣ የጸጥታ አስከባሪ አካላቱም ውስጥ ድረስ ዘልቀው በመግባት ከፍተኛ ፍተሻና ጥበቃ ሲያደርጉ እንደነበር ገልጸውልናል። በባህር ዳር ከተማ ነዋሪ የሆነውና ስሙ እንዲጠቀስ ያልፈለገው ሌላ ነዋሪ ደግሞ የባህር ዳር ከተማ ወጣቶች መንገዱን ሳይቀር አጥበው ለታቦታቱ ማለፊያ ምንጣፍ አንጥፈው በደማቅ ሁኔታ በዓሉን ማክበራቸውን ገልጸው በእያንዳንዱ ሰው ውስጥ ግን ስጋት የሚፈጥር ጥብቅ ጥበቃ ነበር ብለዋል።
ባለፈው አመት በጣም ጥሩ ነበር። ባህር ዳር ከተራውም ዋናው በዓልም ጥሩ ነው የነበረው። በአሁኑ ግን ሰው በጣም ስጋት ነበረው። ሰላማዊ ይሆናል አይሆንም ስጋት ስለነበረው፣ ዛ ኢሬቻ በዓል ላይ የነበረው ነገር ይከሰታል እያለ አንዳንዱ ሰውም ስጋት ነበረው እና ልጆቹንም እንዲሰድ አልፈለገም። እኛም በተጠንቀቅ ነው እንደምንም ብለን ያው ሃይማኖታችን ስለሚያስገድደን ዛቴ እንዲያደርግ ነው። እኛም
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጽሐፍት ወመዘክር መምሪያ ኃላፊ መላከ ሰላም ቀሲስ ሰለሞን ቶልቻ የነበረውን ፍተሻና ጥበቃ በበጎ ይመለከቱታል። መንግስት የጸጥታ ስጋት አለ ብሎ ለዜጎቹ ደህንነት የወሰደው እርምጃ ነው፣ በዚህ ማንም ቅር ሲሰኝ አላየሁም ይላሉ። ስለ በዓሉም አከባበር ያስረዳሉ።
የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዘንድሮው በ2009 በከፍተኛ ድምቀት ነው የተከበረው። እንደሚታወቀው የጥምቀት በዓል የአደባባይ በዓል በመሆኑ ለኢትዮጵያውያን ልዩ የማንነት መገለጫ ነው። ጥምቀት በመላው ዓለም እያንዳንዱ ክርስቲያን፣ እያንዳንዱ የክርስትና እምነት ተከታይ በየሀገሩ በተለያየ አይነት ባህል፣ የሃይማኖት ስርዓት ያከብረዋል። ግን ኢትዮጵያውያኖች ለየት ያለ ነው። አንደኛ አልባሳቱ፣ የብሔር ብሔረሰቦች መገለጫቸው፣ የታቦት ይዘን ታቦት ይዞ በአደባባይ ጥምቀትን የሚያከብ የትኛውም የዓለም ክርስቲያን የለም። የኢትዮጵያ ቤተ ክርስቲያን ግን ጥንተ መሰረቱን ይዛ በትክክል የምታከብ ታሪካዊት ቤተ ክርስቲያን ናት። የጥምቀት በዓል ደግሞ በዘንድሮው ለየት የሚያደርገው በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረግን ነው ያለ ነው። ከባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን በኩል ለቤተ ክርስቲያናችን የተሰጠን ማስመዝገቢያ ሰነዶችን እያዘጋጀን ነው ያለ ነው። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደር እና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ በጽሁፍ እንዲቀርቡ መመሪያው የተሰጠውን እንደ ተቋም የኢትዮጵያ ቤተ ክርስቲያን ጥምቀትን ከማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ከፍተኛ ዝግጅት አድርገን ዛሬም በጃን ሜዳ በአራቱም ቦታዎች ላይ በአ ሁኔታ እየተከበረ ነው። ይህንን የማስመዝገቢያ ሰነድ እያዘጋጀን ነው ያለነው እና ለቅርስና ጥበቃ ባለስልጣን ልናቀርብ ነው። ይህንን በዩኔስኮ ከመመዝገቡ አኳያ የዘንድሮው ቀረጻ እንደውም በድሮን ካሜራ ጭምር በጥሩ ሁኔታ ነው የተቀረጸው እና የፍተሻው ጉዳይ ለኮሜን ሴኩሪቲ ነው፣ የጋራ ደህንነት በመሆኑ ይሄንን ሁላችንም ልንደግፈው ይገባል።
በጃን ሜዳ በዓሉን ሲከታተል ከነበረው ያነጋገር ነው የአዲስ አበባ ነዋሪና በባህር ዳርና የጎንደር ነዋሪዎች በዘንድሮ በዓል እንደሌላው ጊዜ በርካታ ቱሪስቶች ያልታዩበት ነው ብለዋል። የአዲስ አበባው ነዋሪ ደግሞ የቤተ ክርስቲያኒቱ ፓትርያርክን ጨምሮ ጳጳሳት እንደሌላው ጊዜ ታቦቱን አጅበው በእግራቸው ሲጓዙ አልታዩም ብለዋል። ቀሲስ ሰለሞን ቶልቻ ደግሞ በዚህ አስተያየት አልተስማሙም። ቱሪስቶች እንደ ወትሮ ሁሉ ነበሩ፣ አምባሳደሮችና ዲፕሎማቶችም ተገኝተዋል። ጳጳሳቱን በተመለከተ ደግሞ ከድካምና ከነበረው መጨናነቅ ሊሆን ይችላል ብለዋል። ሁለቱም ወገኖች የተስማሙባቸው ጉዳዮች ሃይማኖታዊ ስርዓቱ በሰላም በደመቀ ሁኔታ መከበሩንና ጥብቅ ፍተሻ እንደነበር ነው።
ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች፣ በጥምቀት አከባበር ስርዓቶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይዘን እንቀርባለን። ከሶማሌ ክልል ጅጅጋ ዞን የመጡ የተባሉ የልዩ ፖሊስ አባላት በምስራቅ ሐረርጌ ጭናክሰን ወረዳ በሚገኝ ቀበሌ ገብሬ ማህበራት ጥቃት በመፈት 6 ሰዎችን ገድለዋል ሲሉ ነዋሪዎች ተናግረዋል። ጉዳዩን ለክልሉ ባለስልጣናት ቢያስታውቁም አሁንም ጥቃቱ አለመቆምን ነው የሚናገሩት። የወረዳው የሰላምና የጸጥታ ባለስልጣን ልዩ ኃይል በክልሉ ጥቃት እንደሚያደርስ አምነው አንድ ሰው ብቻ መገደሉን ነው የተናገሩት። የኦሮምኛ ክፍል አገልግሎት ባልደረባችን ሶራ ሀለክ ያጠናቀረውን ዘገባ ትዝታ በላቸው ይዛ ቀርባለች።
ዛሬም በዚያው በጭናክሰን ከተማ ልዩ ኃይሉ ጥቃት መክፈቱን ለደህንነቴ እሰጋለሁ በማለት ስማቸውን እንዳንገልጽ የጠየቁ ነዋሪ ለቪኦኤ ተናግረዋል።
ገና መከረን ልዩ ፖሊሲን አረዳ ካል ማለሻኒን ኡመተከኛረት ያስበንቴ በላ
ዛሬ ጠዋት በከልማሌ ገበሬ ማኅበር በሚኖር ሕዝባችን ላይ ልዩ ፖሊስ ጥቃት ከፈተብን። እነዚህ ሰዎች በአካባቢያችን ካሉ የሚሊሻ አባላት ጋር ነው የተታኮሱት። በሁለት ኤፍኤስአር መኪና ነው የመጡት። ከእኛ የበለጠ ስለታጠቁ አሸንፈውናል። ከዚያ በኋላ ከመከላከያ ወታደሮች ጋር ተታኮሱ። አንድ ሰው ከመከላከያ ቆሰለ። መከላከያዎችን ግን አናምናቸውም። እነሱ ናቸው መንገድ እየመሩ አጅበው ወደ ከተማ ያሻገሯቸው። የሀገር መከላከያ ሕዝቡን አይጠብቅም። ጭናክሰን ወረዳ ውጥረት ውስጥ ነው የሚገኘው።
የጭናክሰን ወረዳ የሰላምና ጸጥታ ምክትል ኃላፊ አቶ አህመድ ያሲንም ሰሞኑን በምስራቅ ሐረርጌ በኦሮሚያ ክልል ልዩ ኃይል ጥቃት እንደሚያካሄድ አምነዋል።
የጭናክሰን ወረዳ የአካባቢ ሁኔታ በጣም አሁን በጣም ትልቅ አሳሳቢ ደረጃ ላይ ነው የሚገኘው። አሁን በልዩ ፖሊስ የሚባሉት ማለት ነው በጣም አካባቢውን ማለት ነው በጣም ረብሸውታል። አሁን ብዛታቸውን በማስፋፋት በኦርዳ አንደኛ ሁለተኛ የሚባሉትም አሁን በቁጥጥራቸው ስር አድርገውታል። ከትላንት ጀምሮ የኦርዳ ሁለተኛ የሚባሉን የእሱ የቀበሌውን ሊቀመንበር ማለት ትናንትና ቤቱ ድረስ ሄደው ቦምብ ጥለውበት ማድረሱ
አድማጮቻችን፣ ይህም ሌላ ነዋሪ ናቸው ስለ ጭናክሰን ወረዳ ጥቃት የገለጹልን። አሁን ወደ ወረዳው ምክትል ኃላፊ እናልፋለን።
ልዩ ፖሊስ ወደ ክልሉ እየገባ ሰውን እያጠቃ ነው። ለመንግስትም ይህንን ገልጸናል። መከላከያም በአካባቢያችን ይገኛል። እስካሁን አንድ ሰው ነው የተገደለው። ከፌዴራል ወታደሮች ጋርም አልተዋጉም። አጥቂዎቹም ልዩ ፖሊስ ይሁን አይሁን ለእኛ ግልጽ አይደለም። ስናያቸው ግን የሶማሌ ክልል ሚሊሺያ ልብስ ነው የለበሱት። ምን እንደሚፈልጉ አናውቅም።
የጭናክሰን ወረዳ ነዋሪዎች የሶማሌ ክልል ልዩ ፖሊስ ወደ ኦሮሚያ እየገባ ጥቃት ሲያደርስ ከአንድ ሳምንት በላይ ሆኗል ይላሉ። በጥቃቱም እስካሁን በተለያዩ የቀበሌ ማህበራት 6 ሰዎች እንደሞቱ ተናግረዋል። የወረዳው ባለስልጣን ግን እስካሁን የሞተ ሰው አንድ ነው ብለዋል።
የመጽሔትና የምሽቱን አብይ ርዕሶች ነበር የተከታተላችሁት አድማጮች። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢሜይል ከደረሱን የእናንተ አስተያየቶች ጥቂቱን ወደምንሰማበት ነው የምናልፈው። ሰላም የተወደዳችሁ የአሜሪካ ድምፅ አዘጋጆች፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ሲሉ ይንደረደራሉ። ይሁን የተባሉ አድማጫችን ከአዲስ አበባ በላኩት የኢሜይል መልእክታቸው ትላንትና በኢቢሲ የቴሌቪዥን ፕሮግራም ማለታቸው ነው የቀን ዜና ገዢው ግንባር እስካሁን ፓርቲ መሆን አለመቻሉን ወይ አለመፈለጉን ልብ በሉ። ከሌሎች 21 ተፎካካሪ ፓርቲዎች አብዛኞቹም ተፎካካሪ ሳይሆን ተፈብራኪ እንደሆኑ ብናውቅም ሲል ይተቻሉ። ለመደራደር ዝግጅት እያደረግ መሆኑን ሰምተናል። እናንተም በምሽት ዝግጅታችሁ ቦታ አልነፈጋችሁትም። እኔም በጣም እያሳዘነኝ ያለው ጉዳይ ግን ይላሉ አቶ ይሁን፣ ኢህአዴግ ሁሌም እንደሚያደርገው በተሰለቸና በተደጋገመ መንገድ የፖለቲካ ትርፍ ለማግኘት ሲል መባዘኑ ተፎካካሪ ተብዮችም እንደ በግ እየተነዱ መከተላቸው ነው ሲሉ ይተቻሉ።
በመጀመሪያ ደረጃ ድርድር ሲባል የምን መቼም የስልጣን አይሆንም። ከዚህ በፊት የምርጫ ስነ ምግባር ብሎ ራሱ ጽፎ ራሱ እንዳስፈረማቸው ስናስብ ይችኛዋም መልኳን ቀይራ ለጋሾችን ለማወናበድ እኛንም የበደሉንን ይቅር እንድንል ለማባበል ተፎካካሪዎችም ስሜታቸውን ያለ ገደብ እንዲገልጹ እንዲጫጩ ማለት ይሻላል የታለሙት ትመስላለች።
ሲቀጥል ይላሉ አቶ ይሁን፣ በየመድረኩ አፈጻጸምና መልካም አስተዳደር ችግር አለብን እያለ ችግሩ ለታየባቸው አባላቱ ከቅጣት ይልቅ ሲሾማቸው እያየን በምን ጉዳይ ነው የሚደራደረው? የማስመሰልና የማጭበርበሪያ መድረክ መሆኑ የሚታወቀውማ ትናንት የሚኒስትሩ መስሪያ ቤቱን መምራት ተስኗቸው ያየናቸው ሰው ለሀገራዊ አጀንዳ የግንባሩ ወኪል ሆነው መምጣታቸውን ስናይ ነው። እረ እንደውም የግንባሩ ጽህፈት ቤት ኃላፊ ሆነዋል። ይቺን አጫወታ አቶ ይሁን ይቀጥላሉ።
ሌላው የድርድሩን መጨረሻ ምን እንጠብቅ? የኢህአዴግ አመራሮች ለፍርድ ይቀርባሉ? የተጎዱ በሞት በመፈናቀል ወገኖቻችን ይካሳሉ? የሀገራችንን ሀብት እኩል መጠቀም እንጀምራለን? ይህን ሁሉ የሚቆጣጠር ገለልተኛ አካልስ ይቋቋማል ነው ወይስ እንደ ምርጫ ክርክሩ ለሰማያዊ 5 ደቂቃ ለመድረክ 7 ደቂቃ ለገዢው 20 ደቂቃ ተመድበው ሀሳባቸውን ያለ ገደብ አቅርበው ተከራክረዋል ልንል ነው በኤቢሲ?
በመጨረሻም አሉ አቶ ይሁን፣ እንደኔ ፓርቲዎች የኢህአዴግ ብልጣ ብልጥ የፖለቲካ መጠቀሚያ ባይሆኑና በእንዲህ አይነት ለውጥ አልባ መድረኮች በጭፍንም ባይጋበዙ ምናልባትም መሳተፍ ይጠቅመናል ካሉ እንኳ ጠንካራና የማያወላውል ቅድመ ሁኔታ ቢያስቀምጡ የተሻለ ነው ባይ ነኝ። የሰማያዊው አቶ የሸዋስ እንዳሉት አይነት የፖለቲካና የህሊና እስረኞች እንዲፈቱ፣ የተበደሉ ሁሉ እንዲካሱና የበደሉ ባለስልጣናትም ተጠያቂ እንዲሆኑ ማድረግና የመሳሰሉት። ይሁን ነኝ ከአዲስ አበባ። ምንድን ነው አስተያየቶቻችሁን ያደረሳችሁን አድማጮች በርካቶች ናችሁ። በድምፅም የደረሱን አሉ። ኋላ ላይ ሰዓት እንደተገኘ እናቀርባለን። ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን ከምሽቱ 3:34 አለፍ ማለቱን ያመለክታል። ዋና ዋናውን የሰዓቱን የዓለም ዜና ባጫጭሩ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣዊ ጉባኤ ከሳቸው የ8 ዓመታት ፕሬዚደንትነት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ እተማመናለሁ፣ ሰዎች ከመጥፎነት ይልቅ ጥሩነታቸውን እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዩናይትድ ስቴትስ ቢ 2 ተዋጊ አይሮፕላኖችና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለሥልጣኖች ገልጸዋል። ሰርተ ከተባለችው ከተማ በደቡብ ምዕራብ 45 ኪሎ ሜትር ርቀው በሚገኙ ሰፈሮች ላይ ነው ድብደባው የተካሄደው። ተመራጩ የጋምቢያ ፕሬዚደንት አዳማ ባሮ በጎረቤት ሀገር ሴኔጋል በሚገኘው የአገሪቱ ኤምባሲ ውስጥ ዛሬ ቃለ መሐላ ፈጽመዋል። ኬንያ ውስጥ ሰዎች ለመመረጥ እንዲመዘገቡ በሚደረገው ጥረት መሪዎች ሰዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስነ ስርዓቶች እንዲሁም በአብያተ ክርስቲያን የሚመዘገቡበትን መንገድ እያመቻቹ መሆናቸው ታውቋል። አማንያን ለመምረጥ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማገድ ሄደዋል። የተባበሩት መንግስታት ድርጅት በመጪው ሰኞ በካዛክስታን መዲና አስታና በሚካሄደው የሶሪያ የሰላም ንግግር እንዲገኝ ተጋብዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቶሬስ የሶሪያውን ልዑክ ስቴፈን ዴ ሚስቱራን በጉባኤው እንዲሳተፉ እንደጠየቋቸው የመንግስታቱ ድርጅት ቃል አቀባይ ጠቁመዋል።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችን በርዕሰ ወሬዎቹ ጀምሬዎችን ጨርሰናል።
ወደ ቀዳሚ ዝግጅት ነው የምናልፈው።
ወደ ቀዳሚ ዝግጅት እናልፋለን።
አሁን መዝሙሩ እንደሚያመለክተው በዛሬ ዕለት የተከበረውን የጥምቀት በዓል ይመለከታል። ተከታዩ ዝግጅት መሪጌታ ብሩክ አስማረ የባህር ዳር ነዋሪና የሃይማኖት ሰው ናቸው ትላለች አዘጋጇ መስታወት አራጋው። በጥምቀት በዓል ላይ የህይወት አጋራቸውን በማግኘታቸውም በዓሉ ለሳቸው የተለየ እንደሆነ ይናገራሉ። ዘንድሮ በዓል በባህር ዳር እንዴት እየተከበረ እንደሆነ አጫውተውኛል ትላለች መስታወት።
መስቀል በዓል እና የጥምቀት በዓል የሚከበርበት አደባባይ አለ። መሀል ከተማ ላይ ነው የሚገኘው። እዚያው ቦታ ላይ ያው ሰው ሰራሽ ገንዳ ላይ ነው ባህር ዳር የጥምቀት በዓሉ የሚሰራው። ያው ገንዳው ተሞልቷል። ካህናት በካህናት እና በመዘምራን ታጅቦ ታቦታቱ፣ ሁሉም ባህር ዳር ላይ ያሉ ቤተ ክርስቲያናት እዚያው ላይ ነው የሚያከብሩት። አሁን ህዝቡ ያው ወጥቶ እየጨፈረ ነው። በሃይማኖታዊ ስርዓት ነው የሚከበረው። አንዳንድ ባህላዊ ትውፊቶች ቢኖሩም የሃይማኖታዊ ስርዓቱን ጠብቀው ነው የሚካሄዱት።
እንግዲህ የጥምቀት በዓል ብዙ ቤተሰብ የሚገናኝበት በተለይ ደግሞ ወጣቶች የሚተጫጩበትም ቀን ነው እና ለጥምቀት ያልሆነ ቀሚስ የሚባልም ነገር አለ። ሴቶች አምረው ተውበው ነው ወደ ጥምቀት የሚወጡት እና ምን ይመስላል እስቲ ባህር ዳር ላይ ያለውን ሁኔታ ንገሩን።
አዎ እንግዲህ የጥምቀት ያልሆነ ቀሚስ ይበጣጠስ የሚባል አባባል አለ። ይሄ የጥንታዊ አባባል ነው። በባህር ዳር ሁሉም ህዝብ ህጻናት ልብስም ይገዛላቸዋል። ዘመድ አዝማድ ሌላ ሩቅ ቦታ ያለ ሁሉ ይሰባሰባል። የመንግስት ሰራተኛውም ቢሆን ከኢትዮጵያ ውጭ ያሉም ይመጣሉ በዓሉን ለማክበር። ይሄ የተለመደ ነው። እዚሁ ያለውም በጋራ ነው የሚከበረው። ቤተሰብ በሙሉ አምሮ ደምቆ ህጻናት የሚጠቡ ህጻናትን ጭምር ይዘዋቸው ይወጣሉ ወላጆች ከበዓል አከባበሩ ላይ። ከሃይማኖታዊ ስርዓቱ ውጭ ባህላዊ ትውፊቱም ከባድ ነው። የጥምቀት በዓል በከባድ ሁኔታ ነው የሚከበረው። ሁሉም ነጭ ነው የሚለብሰው። ሴቶች እናቶች አበሻ ቀሚስ ይለብሳሉ። ነጫጭ ልብሶች፣ የክት የሚባል ልብስ አለ። በዚህ በአማራ አባባል በበዓል ጊዜ ብቻ የሚወጡ ልብሶች የሚወጡበት ቀን ነው። ዛሬ የማይወጣ ልብስ የለም። ያለብሰው አምረው ደምቀው ነው የሚወጡ። ከዚህም ቀጥሎ ነው እንግዲህ የመተጫጫ ቀንም ዛሬ ብቻ ሳይሆን ከዚህ በኋላ እንግዲህ ዘመነ አስተርእዮ የሚባልና ዘመነ የሰርግና የመተጫጫ ወቅት ነው እንግዲህ አሁን ነው የሚጀምረው
አለ። ይሄ የመተጫጨቱ ሁኔታ አሁንም ይሄ ባህል አለ
አለው። አልፎ አልፎ አብዛኛውን ይሄ በገጠሩ አካባቢ ነው የሚጎላው። ዘመነ አስተርእዮ በዚህ በዮናናውያን ቋንቋ ኤጲፋንያ ሲባል፣ በእኛ በኢትዮጵያ ቤተክርስቲያን ደግሞ አስተርእዮ ይባላል። የመገለጥ የመታየት ዘመን ስለሆነ
ከዚህ በኋላ የልጃገረዶች ሁሉ የሚታዩበት ነው። አምረው ደምቀው ተውበው እንሶስላ የሚባላል እጃቸውን እግራቸውን ሙቀው የሚወጡበት ነው። በተለይ ሴት ልጃገረዶች ዛሬ ቤት አይውሉም፣ ይወጣሉ። የጥንቱን ባህል ይዘው ማለት ነው። አምረው ደምቀው በዓሉን ያከብራሉ።
የጥምቀት ዘፈኖች የተለዩ ናቸው እና እንደ እርስዎ በባህር ዳር አካባቢ የተመለከቱትን እስቲ ይንገሩኝ፣ ወይም ያለውን ልምድ።
ባህር ዳር አካባቢ በአመዛኙ ያሬዳዊ ዜማ ነው። ወጣቶቹ በየዘርፉ ሴቶች ለብቻ ወንዶች ለብቻ የያሬዳዊ ዜማ ሆረ ኢየሱስ እምገሊላ ዮሐንስ ከማያጥልቆ በፈለገ ዮርዳኖስ የሚለውን የግዝ ከፊሎቹ ግዝ የሚችሉት በግዝ ቋንቋ ይህንን ደግሞ በአማርኛ ተርጉመው ኢየሱስ ወደ ዮሐንስ ሄደ በዮርዳኖስ ውሃ ያጠምቀው ዘንድ የሚለውን በዜማ እያዜሙ አብዛኛውን በዝማሬ ነው ጭፈራው። ከዚህ ከተማው አካባቢ ማለት ነው። በገጠሩ አካባቢ ከከተማው ለየት ይላል። የተለያየ ጎሳዎች አሉ። እንደ የጎሳው ጭፈራዎች ይለያያሉ። አሉ ወጣቶቹ በራሳቸው ቋንቋ በራሳቸው አባባል ይጨፍራሉ። በቡድን በቡድን እየሆነ በብዙ ቡድን ተቡድኖ ነው እንትን የሚለው። ትንሽ ዘንድሮ ቀዝቀዝ ያለ ነው። እንደው ከወቅታዊ ጉዳይ ጋር ይመስለኛል ሰው አነስ ያለ ነው። መቼም በዓልን የሚያከብረው የበዓል ድምቀት አንዱ የህዝብ ብዛት ነው መገለጫው። ሆኖም ግን ትንሽም ቀነሰ እንዲባል ከተማው ሰፊ ስለሆነ ወደ 17 አብያተ ክርስቲያናትም ስላሉ ከዚያ ሁሉ የሚመጣው መዘምራኑም የካህናቱ መዘምራኑም ብዛት ያም ሆኖ ያን ያህልም ደግሞ ጉድለቱ ቀላል ነው። ግን ጭፈራው ትንሽ ከነበረው ቀዝቀዝ ያለ ነው ዘንድሮ።
በጥምቀት በዓል ላይ ተጫጭተው የተጋቡ ሰዎች እንደወርሰው እየሰሙት አለ።
አዎ ሽማግሎች ሁነን ሰርገኛም ሁነን አስራጅም ሁነን የዳርናቸው አሉ። በጥምቀት ላይ ተገናኝተው ወጣቶቹ ይሄ የተለመደ ነው፣ በቋሚ ባህላዊ ትውፊት ነው። በጥምቀት ላይ በተያዩት የሚጋቡት ወጣቶች በርካቶች ናቸው። ለምሳሌ እኔም የቤተ ክህነት ሰው ነኝ። እኔም እንዲሁ ጥምቀት ላይ አይቼ ነው ባለቤቴን ያገባው። አሁን ልጆች ወልጄ ሶስት አራት ያህል ልጆች አሉኝ። እኔም አንዱ ነኝ በዚህ ባህል
ትዳር ካገኙት ውስጥ ማለት ነው።
አዎ።
ስለዚህ የጥምቀት በዓል ለእርሶ የተለየ ነው ማለት ነው?
በጣም በጣም።
እንኳን አደረሰዎት ለጥምቀት በዓል።
እሺ፣ አመሰግናለሁ።
መልካም በዓል ከነ መላው ቤተሰቦቹ።
አይስም እንኳን አመት አመቱን ያድርስልኝ ፈጣሪ።
አሜን አሜን።
በመቀለ ከተማ እንደ ዛሬው የጥምቀት በዓል የመሰሉ ህዝብ የሚሰባሰብባቸው በዓላትን በማስተባበር ስራ የተሰማሩ ወጣቶችን ይመለከታል ተከታዩ ዘገባ። 150 ወጣቶች ናታኒም በሚል ስያሜ ተሰባስበው በከተማዋ የሚከበሩትን ሃይማኖታዊ በዓላትን ያስፈጽማሉ። ዛሬ ጧት የጥምቀት በዓል ስርዓቱን ጠብቆ በሰላም እንዲፈጸም ተንቀሳቅሰዋል ይለናል ግርማይ ገብሩ ሰብሳቢውን አነጋግሮ ባጠናቀረው ዘገባ።
የተጠመቃችሁ ሁሉ ክርስቶስን ለብሳችኋል የሚል ነጭ ልብስ የለበሱ ናታኒም በሚል ባህረ ጥምቀቱ አፈጻጸም የሚመሩት ወጣቶች አሉ መቀለ ከተማ ውስጥ። እስኪ ወጣቶቹን የሚያስተባብር አንድ ወጣት አለ፣ ማን ልበል?
መላኩ ማህሪ የናታኒም ወጣት ስብስብ ሰብሳቢ ነው።
መላኩ፣ ይህ ናታኒም ማን ነው ያደራጀው?
ያው በእግዚአብሔር ፍቃድ ያው ወጣት ነው። ቤተክርስቲያን እናጽዳ ብሎ አንድ 12 የሚሆን ሰዎች ጀመር ነው። በዛ በተጀመረ እስካሁን ወደ 150 የሚደርስ አካል እየተጓዘ ነው። ናታኒም ማለት ታናሽ አገልጋይ ማለት ነው። እግዚአብሔር ቤት ጠራጊዎች የሚል መጽሐፍ ቅዱስ ላይ ያለው ስም ነው። እኛም ታናሽ አገልጋይ ሆነን በእግዚአብሔር ቤት ላይ ያለውን ጽዳትና የሚያስፈልጉ ጸጥታዎችን የምንሰራ ስለሆነ ለዛ ነው ናታኒም የተባለው። የስራው ስም ትርጉም ነው።
ምን ያህል ትሆናላችሁ መላኩ?
150 ወጣቶች አለ።
እስኪ መቼ ነው የተጀመረው? ዋና ስራችሁስ ምንድን ነው? ይህንን የባህለ ጥምቀቱን ማስፈጸም ብቻ ነው ወይስ ሌላም ስራ አላችሁ?
የተጀመረው 2001 ላይ ነው በአብዩ ስራችን ያለው እዚህ አሁን የባህረ ጥምቀት ላይ ይሄንን አዳራሽ ተፈጽሞ እዚህ እስኪደርስ ድረስ መስራት አንዱ ነበር። በተጨማሪም ፋውንቴን እንዲሰራ አድርገን ጋቢውን ታጥሮበት ስፒንክለሮች ተጠቅመን ውሃ በሰላም ህዝቡ ላይ በሰላም እንዲደርስ ማዘጋጀት የሚል ይሄ አንዱ ስራችን ነው። በተጨማሪ ግን ስራችን ይሄ ብቻ አይደለም። ሁሌ በወርሃዊና አመታዊ በዓላት በመቀሌ ከተማ ያለው አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በዓሉ እንዲያልፍ እንሰራለን።
150 ወጣቶች ናቸው ያላችሁት፣ ሴቶች አላይም፣ ወንዶች ወጣቶች ብቻ ናቸው ያላችሁት። ይሄ ሆን ተብሎ የተደረገ ነው? ምክንያት አለው? ምንድን ነው?
ሆን ተብሎ የተደረገ አይደለም። በአጋጣሚ የተጀመረው በወንዶች ነበረ። በቃ ከዛ በኋላ የጠየቀም አካል የለም። ዝም ብለን ያለውን ነው እያስከተልን ያለ ነው እንጂ ሆን ብለን ያደረግነው ነገር አይደለም። እዚህ ያለው በብዛት በጉልበት ስራ የሚሰራ ነው። ሴቶች ይህንን ስንል ግን የሚያስፈልገን ሲኖር፣ ለምሳሌ አዳራሹን ስንጨርስ መስተዋቱ መወልወል ነበረበትና ያንን እህቶች መጥተው ነው ያጸዱልን። በሚያስፈልግ ሰዓት እናሳትፋቸዋለን። የበረከት ስራ ስለሆነ ተሳተፉ ብለን እንጋብዛለን። ቤተክርስቲያንም ስናጸዳ እንዲሁ መጥተው ያግዙ ነው።
ዋጋችሁ ምንድን ነው? ምንድን ነው የምታገኙት?
ዋጋችን እንግዲህ በረከት ነው። ከእግዚአብሔር በረከት ለማግኘት ነው ሁሉ ወጣት እየሰራ ያለው። እውነትም እናገኛለን በረከት። የወጣትነት እድሜያችን የተባረከ እንዲሆን ነው እየሰራ ነው ያለው።
አሁን እንግዲህ ወጣቶቹ የተለያየ ስራም ይኖራቸዋል፣ ትምህርትም ይኖራቸዋል እና በየወሩና በየአመቱ መጥተው ይህንን አገልግሎት ለመስጠት ምን ያህል ፈቃደኞች ናቸው?
ሁሉም በትጋትና በደስታ ነው የሚሰሩት። የቤተክርስቲያን በዓላት ሁሌ በብዛት ሌሊት ስለሆነ ከአስር ሰዓት ጀምሮ ሁሉ ወጣት ይገኝና ስራ ያለው እስከ ስራ ሰዓት ውስጥ ካለው ድረስ አገልግሎ ነው የሚሄደው። ይህንን ሲያደርጉ ደግሞ ከልብ ተነሳሽነት ባለበት መንፈስ ነው እና የሚሰሩት። ሁሉም በእንደዚህ አይነት ትጋት ነው ያሉት።
አሁን መቀለ ከተማ ውስጥ በተለምዶ ሰውሕ ንጉስ ብለን በምንጠራው የባህረ ጥምቀቱ ውስጥ ነው ያለ ነው። እስካሁን ምንድን ነው እየተሰራ ያለው? አሁን ቀጣይ ስራስ ምንድን ነው?
እስካሁን ድረስ ያለው ያው ታቦታቱም ያሉበት በዳስ ነበረና ብዙ ብርድ ንፋስ ያለበት ቦታ ነው እዚህ ቦታ ላይ። ያንን ለመከላከል አዳራሽ ተሰርቶ ያው ፍጻሜ ላይ ደርሰናል። አዳራሹ የኮርኒስና መሬት ላይ ማቴኔላ ማንጠፍ ስራ ይቀረዋል። ከዛ ውጭ ግን ያለን አሁን ዙሪያው አጥሩ የታጠረ ስላልሆነ ብዙ ክፍተት ስላለው የሁለተኛው ስራችን አጥር መታጠር አለበት። ከዛ ዘመናዊ ፋውንቴን እናሰራለን። በተጨማሪ ለወደፊት የተያዘው ፕላን እዚህ ቦታ ላይ ላይብረሪ እንዲኖር ወጣቶች የሚዝናኑበት ቦታ ሆኖ ላይብረሪ ደግሞ መጽሐፍትና ታሪካዊ ነገሮች ሁሉ በፎቶም ይሁን በቪዲዮ የታገዙ ነገሮች እዚህ አስቀምጠን በከተማ ላይ ያሉ ወጣቶች የሀገራቸውን ታሪክ የሚያውቁበትን ቅርስ እዚህ ለማስቀመጥ አስበናል።
በጣም ጥሩ ነው። መላኩ መሀሪ የናታኒ ማስተባባሪ፣ አሁን ስርዓቱ እንዴት ነው? አፈጻጸሙ ምንድን ነው የሚቀረን በዚህ ሰዓት?
ከዚህ በኋላ እዚህ አውደ ምሕረት ላይ ትምህርት ይሰጣል በአባቶች። ትምህርቱ ከተሰጠ በኋላ በብፁዕ ሊቀ ጳጳስ እዚህ ጸበሉን ባርከው የጸበል መርጫ ስነ ስርዓት ነው የሚቀጥለው። ያለን ሂደት እሱ ነው።
እስካሁን እንደፈለጋችሁት በሰላማዊና ጸጥታውን ስርዓቱን ጠብቆ እየሄደላችሁ ነው? እንዴት ነው?
እግዚአብሔር ይመስገን፣ እስካሁን ባለው ሂደት ሰላማዊ ሆና አካሄድ ነው እየሄደ ያለው። የሚያስፈልጉ ማቴሪያሎችም ያው 11ኛው ሰዓት ላይ ብዙ ሞክረን ከሰውም ተለምኖ መጥቶ ሰብስበን ይዘናል። ስለዚህ በሁሉ ነገር እኛ ዝግጁ ነን ያለ ነው። ያው ሁሉ ህዝብ አግዞን በሰላም እንደሚያልፍ ተስፋ እናደርጋለን።
እንግዲህ መላኩ መሀሪ በጣም ነው የማመሰግንህ። እንኳንም አደረሰ።
እንኳን አብሮ አደረሰን። አመሰግናለሁ።
አሁን ደግሞ ባህልና ማህበረሰብ ይቀርባል። አዘጋጁና አቅራቢው አሉላ ከበደ ነው። አሉላ፣ ለዛሬ የያዝክልን ፕሮግራም ምንድን ነው?
አመሰግናለሁ አዳነች። የመጨረሻው የጥምቀት ወግ ነው ባህልና ማህበረሰብም ለምሽቱ የያዘው። የጥምቀትን ባህላዊ አከባበር የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ቅርስነት ለማስመዝገብ የተያዘ ጥረት ይመለከታል። ታዲያ እኔ አይደለሁም የምሽቱን ግሩም ዝግጅት ያዘጋጀልን፣ የአዲስ አበባው የራዲዮ መጽሔት ተባባሪ አዘጋጃችን ንጉሴ አክሊሉ ነው። ወደ አዲስ አበባ እንመለስ።
እንኳን ለብርሃነ ጥምቀቱ አደረሳችሁ እያልኩ እኔም መልካም ምኞቴን በድጋሚ እገልጻለሁ። የጥምቀት በዓል በዛሬው ዕለት በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በከፍተኛ ድምቀት ተከብሯል። የእምነቱ ተከታዮች የቃና ዘገሊላውን በዓል በነገው ዕለት ለማክበር ደግሞ የየራሳቸውን ዝግጅት እያደረጉ ነው። እኔ ግን ዛሬ በዚህ ዝግጅቴ ይህንኑ የጥምቀት በዓል ከማይዳሰሱ ቅርሶች አንዱ አድርጎ ለማስመዝገብ ባለም አቀፍ ደረጃ እየተደረገ ስላለው ጥረት ማብራሪያ የሚሰጡኝ መጋቤ ሰላም ሶሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅርስ ጥበቃ ቤተመጻሕፍት ወመዘክር ሙዚየምና ቱሪዝም መምሪያ ኃላፊ ናቸው። መጋቤ ሰላም ሶሎሞን ቶልቻ።
ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አበይት ታላላቅ በዓላት አንዱ የጥምቀት በዓል ነው። ምክንያቱም የአደባባይ በዓል ነው። ጥምቀት እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዮርዳኖስ መጠመቅን አስመልክቶ እንግዲህ ኢትዮጵያዊ የኢትዮጵያ የጥምቀት አከባበር ኢትዮጵያዊነትን የሚገልጽ መሰረታችን ኢየሱስ ክርስቶስ ነው። የጥምቀት በዓልን ስናከብር የኢየሱስ ክርስቶስን መጠመቅ ነው እናስበው። ግን በኢትዮጵያውያን ዘንድ ጥምቀት እንዴት ይከበራል? የጥምቀት በዓል በሌሎች ሀገሮችም ሊኖር ይችላል። ጥምቀትም ስርዓቱም አለ። የተለያዩ አይነት ሀገሮች ያከብሩታል። የኛ ግን አንደኛ በኢንታንጂብል ሄሪቴጅ ወይም በማይዳሰሱ ቅርሶች ውስጥ ተካቶ እንዲመዘገብ ብዙ ጊዜ በተደጋጋሚ ቤተክርስቲያኒቷ ማሳስባለች። የኢትዮጵያ ባህል ቱሪዝም ሚኒስቴርም ለጉዳዩ ትኩረት ሰጥቶት የፌዴራል ቅርስ ጥበቃ ባለስልጣን በአሁን ሰዓት ጥምቀትን ለማስመዝገብ እንግዲህ ቀጣይ ያለው ስብሰባ ደቡብ ኮሪያ ይመስለኛል። እዛ ላይ በ2010 ጥምቀትን ለማስመዝገብ የማስመዝገቢያ ሰነዶች ማሰባሰብ ስራ ላይ ነው አሁን መንግስት ያለው። ለዚህ ጉዳይ ደግሞ ከፍተኛውን ግብዓት የምታቀርበው ቤተክርስቲያኒቷ ናት። ለዚሁም እንግዲህ ከፌዴራል ቅርስ ጥበቃ ባለስልጣን ሰሞኑን ደብዳቤ ደርሶን አንደኛ የተመረጡ 4 ቦታዎች አሉ።
እነዚህ ተመረጡ የተባሉት 4 ቦታዎች የትኞቹ ናቸው? የተመረጡበትስ ምክንያት ምንድን ነው ብዬ መጋቤ ሰላም ሰሎሞንን ጠይቄያቸው ነበር።
ሰነዱን አሟልቶ ለመላክ በጎንደር የጥምቀት በዓል አከባበር ምን እንደሚመስል ከነገስታቱ ጊዜ ጀምሮ ያለው ድባብ ምን ይመስላል? አንደኛ ሃይማኖታዊ ባህላዊ እሴቱ በተለይ በወራ ክረምት ምድር አበባ በጸደይ እንደምታበብ ሁሉ ለጥምቀት ያልሆነው ቀሚስ ይበጣጠስ እንደሚባለው በተለያየ ሀገሪቷ ክፍል ያለ ህዝብ ብሔር ብሔረሰቦች ለጥምቀት የሚለብሱት የተለያየ ልብስ አለ። በተለይ በየቦታው አከባበሩን እንደጠበቀ ስርዓቱ እንደጠበቀ ሆኖ እና አሁን የተመረጡት 4 የናሙና ቦታዎች አንደኛ በጎንደር የጥምቀት በዓል አከባበር፣ በአክሱም የጥምቀት አከባበር፣ በላሊበላ የጥምቀት አከባበር እና በፌዴራል ደረጃ በመዲናዋ የሚከበረው የጃን ሜዳ የጥምቀት አከባበር። እነዚህ 4 ቦታዎች ለናሙና ተመርጠው እኛም ዝግጅታችንን ጨርሰናል። ሰሞኑን ስንሰራ የሰንበት ነው። እዛ ላይ ነበረ የጎንደሩን የጥምቀት አከባበር። እንግዲህ አንደኛ የታቦታቱን 44 ታቦታት ከቤተ መቅደሳቸው ወጥተው ምድርን ባርከው ህዝቡ በጠቅላላ ተደስቶ ምድር ተፈውሳ ሁሉ ደስተኛ ሆኖ የጥምቀት ባህርን ጥምቀቱን እንዴት እንደሚያከብሩ የሚያሳየው በፌዴራል ቅርስ ጥናት ጥበቃ በኩል እንዲዘጋጅ፣ በአክሱም ላይ ያለውንና በላሊበላ እንዲሁም በጃን ሜዳ ያለውን ደግሞ በቤተክርስቲያን በኩል ተዘጋጅቶ ዶክመንቱ ሰነዱ እየተዘጋጀ ለሚመለከተው አካል እንዲቀርብ መመሪያ ተሰጥቶን በዚሁ መሰረት ወደ አክሱምም ልዑክ ልከናል። አክሱም ያለው የጥምቀት አከባበር ደግሞ የአካባቢውን አለባበስ፣ ባህል፣ ትውፊት፣ ስርዓት አክሱም ያው የጥንት የኢትዮጵያም ከተማ በመሆኑ የጥንቱ የበዓል አከባበር ምን እንደሚመስልም ገላጭ በሆነ መልኩ የሚቀርብበት፣ ላሊበላም እንዲሁ የጥምቀት አከባበር ምን እንደሚመስል ከዛም የመረጃ ሰነዶች በቪዲዮ በፎቶግራፍ በጽሁፍ ታግዘው እንዲመጡ፣ በመዲናችን በአዲስ አበባም በጃም ሜዳም ቅዱስ ፓትርያርኩን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ ከፍተኛ የመንግስት ተጠሪዎች፣ አምባሳደሮች፣ ሚኒስቴሮች ባሉበት የሚከበረው የጃም ሜዳ በዓል ላይም የእኛ መገናኛ ብዙሀንና የፓትሪካት ኦፊስ የጠቅላይ ቤተ ክህነት የካሜራማኖች በሙሉ በዓሉን በጥሩ ሁኔታ ቀርጸው ይህንን የማስመዝገቢያ ሰነድ ግብአት ለሚመለከተው አካል ለማቅረብ በዝግጅት ላይ ነን እና ጥምቀት በ2010 ይመዘገባል የሚል ሙሉ እምነት አለን። እንግዲህ አገራችንን ይሄንን የምናስመዘግበው ቅርሶች ባለፈው የመስቀል በዓል ለመጀመሪያ ጊዜ ነው የማይዳሰሱ ቅርሶችን ያስመዘገብ ነው። ከዛ በፊት ያሉት ያው የሚዳሰሱ ቋሚ ቅርሶችን ነበረ እና ለሁለተኛ ጊዜ የጥምቀት በዓል የማይዳሰሱ ወይም ኢንታንጅብል ሄሪቴጅ ውስጥ ገብቶ የሚመዘገብ ይሆናል። እንግዲህ በከፍተኛ ዝግጅት ውስጥ ነው ያለነው። እግዚአብሔር ይርዳል።
መጋቤ ሰላም ሶሎሞን ቶልቻን ለጊዜያቸው አመሰግናለሁ። መልካም በዓል በድጋሚ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት አመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ህገ መንግስት 22ኛው ማሻሻያ ነው ይህንን የሚደነግገው። የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕሰ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20/1943 ዓመተ ምህረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕሰ አንቀጹ፣ ሪፐብሊኩ ከተመሰረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የስልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ህገ መንግስት ለፕሬዚደንት የስልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በህዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክላሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ዴላኖ ሩዝቬልት በ1933 ዓመተ ምህረት ለሦስተኛ ጊዜ፣ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዝቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy not only because of what they did in office but because they were willing to leave office and transfer power peacefully.
Nelson Mandela አስተውሉ። Madiba እንደ George Washington ሁሉ የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ዝግጅት ለዛሬ ያዘጋጀውን የአንስሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሡ ታምሬና ከተተኪው ስርጭት እንዲሁም ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ በልዩ ዝግጅት ነው የምንመለሰው። አሁን የትግርኛው ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ። በሙዚቃ እንተዋችኋለን። በጎን 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 በጎን
Sahai, 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 Sah